ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 26 2012 ዓመተ ምህረት ዝግጅታችን ጀመረ። አባይ የማን ነው?
አባይ ዓለም አቀፍ ጅረት ነው። ኢትዮጵያውያን የሀገር ውስጥ ውሃ አይደለም።
ኢትዮጵያም የተፈጥሮ መብት አላት። ከግብጽ አይደለም ውሃ የምትጠይቀው፣ ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው።
ለፈሳሽ ውሃ ግብጽ ለኢትዮጵያ ተገቢውን ክፍያ ሮያልቲ እንድትከፍል እዛ ላይ ማተኮር አስፈለጉን። ሁለተኛ ደግሞ ያ ውሃ ኤሌክትሪክ ማመንጫ ብቻ ሳይሆን ለኢትዮጵያ ለልማት ጉዳይ አስፈላጊ ስለሆነ ጥቅም ላይ የሚውልበት ስልታዊ የሆነ የልማት እቅድ ማዘጋጀት ያስፈልጋል።
ግብጻዊውን ምሁር ፕሮፌሰር ሳዲቅ ሰይድን፣ የኢትዮጵያ የውሃ ሚኒስትር ዶክተር ስለሺ በቀለን እንዲሁም በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት ለረጅም ዓመታት የሰሩትን አቶ ኪዳኔ አለማየሁን ነው የሰማችሁት። አቶ ኪዳኔ አለማየሁ የዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ወይም ግሎባል አላያንስ ከሚባል ሲቪክ ድርጅት መስራቾችና መሪዎች አንዱ ናቸው። አነጋግረናቸዋል። የዓለም አቀፍ የውሃ ጉዳዮች ልምዳቸውን በዚህ ምሽት ያካፍሉናል። አብራችሁን ቆዩ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ ከኮቪድ-19 በተያያዘ የ28 ሰዎች ህይወት ማለፉን ማምሻውን ከጤና ሚኒስቴር ያገኘነው መረጃ አመልክቷል። ከበሽታው በተያያዘ ህይወታቸው ያለፈው ሰዎች አጠቃላይ ቁጥር 310 መድረሱ ነው። በ24ቱ ሰዓት ውስጥ የ7607 ሰዎች ናሙናዎች ላይ በተደረጉ ምርመራዎች 707 ሰዎች ላይ ኮሮና ቫይረስ መገኘቱን መረጃው ጨምሮ አመልክቷል። ከዚህ ውስጥ 488ቱ አዲስ አበባ ውስጥ የተገኙ ናቸው። አጠቃላዩ የሀገሪቱ የኮቪድ-19 ተጋላጮች ቁጥር 18706 መድረሱን መረጃው ጨምሮ አውስቷል። ደቡብ አፍሪካ የኮሮና ቫይረስ ተጠቂዎቿ ቁጥር ከ500,000 ማለፉን ትናንትና ይፋ አደረገች። በአጠቃላይ በ54ቱም የአፍሪካ ሀገሮች ካለው የተረጋገጠ የቫይረሱ ተጋላጮች አሃዝ ከግማሽ በላይውን መያዟ ነው። ትናንት ማታ 10,107 አዲስ ተያዦች መመዝገባቸውን ይፋ ያደረጉት የጤና ሚኒስትሩ አጠቃላይ ቁጥሩ 503,290 እንደደረሰ ተናግረዋል። ከዚህ ውስጥ 8,153 ሰዎች በበሽታው የተነሳ ለህልፈት ተዳርገዋል። አጠቃላይ የህዝቧ ቁጥር ወደ 58 ሚሊዮን ገደማ የሆነችው ደቡብ አፍሪካ በቫይረሱ ተጠቂዎች ብዛት ከዩናይትድ ስቴትስ፣ ከብራዚል፣ ከሩሲያና ከህንድ ቀጥላ አምስተኛ ቦታ ላይ ነው የምትገኘው። በአውሮፓውያን መጋቢት 11 ባለም የጤና ድርጅት ዓለም አቀፍ ወረርሽኝ ተብሎ የታወጀው ኮቪድ-19 ለተራዘመ ጊዜ መቀጠሉ አይቀሬ ነው ሲል ድርጅቱ አሳስቧል። የዓለም የጤና ድርጅት የአጣዳፊ ስጋቶች ኮሚቴ ትናንት ባወጣው መግለጫ ለወረርሽኙ ምላሽ መስጠቱ ላይ መዳከምና መሰላቸት የማይቀር ይሆናል ብሎ ወረርሽኙ ለረጅም ጊዜ ይቀጥላል፣ ዓለም አቀፍ አደጋውም እጅግ የከበደ ነው የሚሆነው ብሎ እንደሚሰጋ ጠቁሟል። በዓለም ዙሪያ የኮሮና ቫይረስ ተያዦች ቁጥር 17.8 ሚሊዮን፣ የሞቱት ደግሞ ከ685,000 ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የኮሚቴው ስብሰባ ሲገቡ በሰጡት ቃል ከስድስት ወር በፊት የነበረው የቫይረሱ ተያዦች ቁጥር ከ100 በታች እንደነበር ከቻይና ውጪ አንድም ሰው የሞተ እንዳልነበረ ሲያስቡት ያስደምማል ብለዋል። በዩናይትድ ስቴትስ ዜና ኒውዮርክ ታይምስ በሀገሪቱ በሚገኙ 270 ኮሌጆችና ዩኒቨርሲቲዎች ባካሄደው የዳሰሳ ጥናት ከተማሪዎችና ከትምህርት ተቋማቱ ሰራተኞች መካከል 6600 ለቫይረሱ የተጋለጡና 14 ከበሽታው በተያያዘ ህይወታቸው ያለፈ መገኘታቸውን እንደደረሰበት አስታውቋል። በዳሰሳ ጥናቱ እንዲካፈሉ በጋዜጣው ከተጠየቁት 1000 የሚሆኑ ተቋማት ውስጥ ብዙ መቶዎቹ ለቀረቡላቸው ጥያቄዎች መልስ እንዳልሰጡ ነው ያስታወቀው። በሌላ ዜና ቻይና በሆንግ ኮንግ በስፋት የኮቪድ-19 ምርመራ ዘመቻ የሚጀምሩ 7 የጤና ባለስልጣናትን ወደ ግዛቲቱ ልካለች። በግዛቲቱ የቫይረሱ ስርጭት እጅጉን እያሻቀበ ሄዷል። በመጨረሻም የዩናይትድ ስቴትስ ሪፐብሊካን ፓርቲ ፕሬዝዳንት ዶናልድ ትራምፕን ፕሬዝዳንታዊ እጩ እንዲሆኑ ድምጹን በሚሰጥበት ጉባኤ ላይ የዜና ማሰራጫዎች የማይገኙበት እንደሚሆን አስታውቋል። እንደ አውሮፓውያን አቆጣጠር ነሐሴ 24 ሰሜን ካሮላይና ሻርለት ከተማ የሚካሄደው ጉባኤ ለፕሬስ ዝግ የሚሆነው በኮቪድ-19 ምክንያት ነው ሲሉ የፓርቲው ብሔራዊ ጉባኤ ቃል አቀባይ አስታውቀዋል። የፓርቲ ፕሬዝዳንታዊ እጩ የሚታወጅባቸው ጉባኤዎች ለወትሮ ብዛት ያለው የዜና ማሰራጫ ሽፋን በመሳብ የፖለቲካ ፓርቲዎች መልእክቶቻቸውን ለመራጭ ለማስተላለፍ የሚፈልጉት እንደነበረ የሚታወቅ ነው። ሪፐብሊካን ፓርቲው ጉባኤውን በዝግ ለማድረግ ባቀደው ውሳኔው ከጸና በሀገሪቱ ዘመናዊ ታሪክ የመጀመሪያው ጋዜጠኛ የማይገኝበት ጉባኤ ይሆናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 26 2012 ዓመተ ምህረት ምሽት ፕሮግራም ነው። የኢትዮጵያ የሰላምና የልማት ማዕከል መስራቾችና መሪዎችን ይዘናል።
ሁሉም ኢትዮጵያዊ አስተሳሰቡን አመጦ ልናስታርቃቸው ልናግባባቸው በሚችል ጉዳይ ልንወያይ እንችላለን ወይ? ሁሉስ ኢትዮጵያዊ የራሱን አመለካከት ቢናገር ችግር ይኖረዋል ወይ? አይኖረውም ብለን እናስባለን። እዚህ ቦታ ላይ ሊስተናገድ የማይችል የኢትዮጵያዊነት ሐሳብ የለም ብለን ነው እናስበው።
አንድ በሚያደርጉን ነገር ላይ መጀመሪያ ትኩረት ሰጥተን ከሰራን እነዚህን በጣም ትንሽ የሆኑና እንደዚሁም የትንሽ አመለካከቶች ሆነው ጥግ ይዘው ወይም ደግሞ ጥራዝ መጠቅ ሆነው እየበጠበጡን ያሉንን መቆጣጠር ይቻላል ብዬ አምናለሁ።
የማዕከሉ መሪዎች አቶ አቤል ጋሼና ኡስታዝ ጀማል በሽር ናቸው የሰማችኋቸው። በዚህ ምሽት ሐሳቦቻቸውን ያካፍሉናል። በደቦ የሚደርስ ጥቃት የመድን ዋስትና አለው?
በየትም ሀገር እንደዚህ አይነት ክስተቶች የኢንሹራንስ ሽፋን አይሰጣቸው።
በአዲስ አበባ ዩኒቨርሲቲ የኢንሹራንስ ሕግ መምህር አማን አሰፋ ናቸው። ዘገባለን። አሁን ወደ መጀመሪያው ዝግጅታችን እናልፋለን። የአባይ ጉዳይ ግብጽ የአባይ ስጦታ ነች። ማንም የተፋሰሱ የራስጌ ሀገር ውሃውን ሊነካ አይገባም የሚል አቋማቸውን የግብጽ መሪዎች ባለስልጣናትና ሌሎችን ፖለቲከኞች ሲናገሩ ተሰምቷል። አሁንም ይሰማል። እንዲያውም አባይ የኢትዮጵያ አይደለም ያሉም አሉ።
The Nile is an international river, not a national river for the Ethiopians, but up till today we are treating the whole river.
አባይ ዓለም አቀፍ ጅረት ነው። ኢትዮጵያውያን የሀገር ውስጥ ውሃ አይደለም። እነርሱ ግን ሙሉውን ወንዝ የኢትዮጵያ ጉዳይ እንደሆነ አድርገው ነው ያያዙት። በመሆኑም ትክክለኛው መፍትሄ የሚሆነው አሳሪ ስምምነት ላይ መድረስ ነው።
በካይሮ የአሜሪካ ዩኒቨርሲቲ የፖለቲካዊ ህብረተሰብ ጥናት መምህር ፕሮፌሰር ሳዲቅ ሰይድ ናቸው። እኒህ የሰማችኋቸው የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ደግሞ እንዲህ ይላሉ።
ኢትዮጵያም የተፈጥሮ መብት አላት። ከግብጽ አይደለም ውሃ የምትጠይቀው፣ ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ስለዚህ ትክክለኛ ሰላማዊ ሆኖ መፍትሄ የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚያማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችል ነው እንጂ አንዱ ዜሮ ሌላው ሙሉን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው።
አዎ፣ ይህ ከመርህ አኳያ ትክክል ነው። ክቡር ሚኒስትር፣ ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ሕግ መሰረት ነው፣ በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው የያዘችው። ነገር ግን ከዚህ አጠቃላይ ግንዛቤ ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ?
ይኸውልህ ሰለሞን፣ የነበሩ ሕጎች የሚባሉት በጣም ሰፊ ናቸው። ውሃውን በምታመነጨው ልክ መከፋፈል አለ። በዛ ቆየ ስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል። ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው። ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ። ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ ወይም ህጎች አሉ። ለአንተ የሚመቸውን ብቻ ወስደ ይሄኛው ነው የሚሰራው ማለት አይቻልም።
ተደጋግሞ እንደሚሰማው ታላቁ የኢትዮጵያ ህዳሴ ግድብ የአባይን ጅረት የውሃ ፍሰት ይቀንሳል የሚል ስጋት ከግብጽና ከሱዳን ቢንጸባረቅም ኢትዮጵያ ያንን ሐሳብ አትጋራም። በማንኛውም የአባይ ተፋሰስ የግርጌ ሀገር ላይ የጎላ ጉዳት ሳይከተል ፍትሃዊ በሆነና በተካከለ ሁኔታ መጠቀም ይቻላል ባይናት። ይህ በእንዲህ እንዳለ ግን ቀድሞ በዓለም አቀፍ የውሃ ድርድሮች ላይ የተሳተፉትና በአስተዳደር ላይም የሰሩት አቶ ኪዳኔ አለማየሁ አባይ የመገደቡ አስፈላጊነት ብቻ ሳይሆን እንዲያውም ከዚያ አልፎ ለሚወርደው ውሃ ሱዳንና ግብጽ የተጠቃሚነት ክፍያ ለኢትዮጵያ መፈጸም አለባቸው፣ ኢትዮጵያም ውሃውን መጠቀም ያለባት የኤሌክትሪክ ኃይል ለማመንጨት ብቻ ሳይሆን 11ዱም የአባይ ተፋሰስ ሀገሮች በጋራ የሚያዘጋጁትና የሚጠቀሙበት ስልታዊ የልማት እቅድ ሊወጣ ይገባል ይላሉ። በቅድሚያ የአቶ ኪዳኔ አለማየሁን ማንነት ከማስታወስ እንነሳና ወደ ቀሪ ንግግራቸው እንዘልቃለን።
በቀዳማዊ ኃይለ ሥላሴ ዘመነ መንግስት 15 ዓመት የትምህርት ሚኒስቴር፣ የአገር ግዛት ሚኒስቴር፣ ከዛ ደግሞ አብዛኛውን በቴሌኮሙኒኬሽን ቦርድ የአስተዳደር ዋና ክፍል ስራ አስኪያጅ ሆኜ አገልግዬ ነበረ። ከዚያ በተባበሩት መንግስታት ድርጅት 28 ዓመታት 10 ሀገሮች፣ 8 ሀገሮች በአፍሪካ፣ 2 ደግሞ በቅርብ ምስራቅ ዩናይትድ አረብ ኤምሬትስ እና ካታር አገልግዬ አሁን ጡረታ ላይ የምገኝ ሰው ነኝ። ባጭሩ ይህም ቢበቃ መሰለኝ። አሰለሙት
አመሰግናለሁኝ። አቶ ኪዳኔ፣ በእውነቱ ጡረታ ላይ ኖት ለማለት ይከብዳል። ምክንያቱም ዩናይትድ ስቴትስም ሆነው የሚንቀሳቀሱባቸው የተለያዩ መድረኮች እንዳሉ አውቃለሁኝ። በተለይ ደግሞ ከኢትዮጵያ ጉዳዮች ጋር በተያያዘ ሰፊ ተሳትፎ አሉት። አሁንም እየተንቀሳቀሱ ኖት?
አዎ፣ በአማርኛ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ወይም በእንግሊዝኛ ግሎባል አላያንስ ፎር ጃስቲስ ኢትዮጵያን ኮዝ የተሰኘው የአመራር አባል ነኝ።
እና እንግዲህ በዚህ ህብረት ውስጥም ብዙ እንቅስቃሴዎችን እያደረጉ እንደሆነ አውቃለሁኝ። አሁን ግን የደወልኩበት ዋናው ዓላማ ከህዳሴ ግድብ ጋር በተያያዘ ነው። በተለይ ከውሃ አስተዳደር ጋር የቅርብ ግንኙነት አለዎት በዓለም አቀፍ ደረጃም፣ እና በቅርቡም ወጥተው የነበሩ አንዳንድ ጽሁፎችን አይቼ ነበረ ከእርስዎ ከሌሎች ባለሙያዎችም ጋር እንደዚሁ ስነጋገር የእርስዎን ስም ይጠቅሳሉ፣ ያነሳሉ ብዙ ጊዜ። እና እስቲ ስለ ውሃ ልምዶ ትንሽ ያጫውቱኝ አቶ ኪዳኔ።
አመሰግናለሁ ሰለሞን። እንኳን እንዳው እስከዚህ ድረስ አላደርሰውም። ለማንኛውም መጀመሪያ ከውሃ ጉዳይ ላይ ትኩረት የተሳበው ለሶቶ የምትባል ትንሽ ሀገር ደቡብ አፍሪካ የምትገኝ በተባበሩት መንግስታት ድርጅት አማካኝነት የዛች ሀገር የስራ ሚኒስቴር ቋሚ ተጠሪ ወይም ምክትል ሚኒስትር ሆኜ አገለግል በነበረበት ጊዜ ነው። እና የስራ ሚኒስቴር ስለ ውሃም፣ ስለ መብራትም፣ ስለ መንገድም፣ ስለ መሳሰሉት የሚያጠቃልል ነበረ። እና ያች ሀገር ለሶቶ ካላት የተፈጥሮ ሀብት አንደኛው ዋነኛው የውሃ ጉዳይ የውሃ ሀብት ስለነበረ ያንን ደግሞ እንኳን በነበርኩበት ጊዜ ደቡብ አፍሪካ የምትመራው በአፓርታይድ ስርዓት ነበረ። ደቡብ አፍሪካ ደግሞ በጣም ያን ውሃ ትፈልገው ነበረ እና በዚያ ድርድር ላይ በአመራር በተሳተፍኩበት ጊዜ ቀረብ ያለ ከውሃ ጋር ያገናኘኝ እሱ ነው ለማለት ነው።
እንግዲህ እዛ በነበሩበት ጊዜ አቶ ኪዳኔ ያከናወኗቸው ተግባራት እንዳሉ አንብቤ ያለሁኝ ከርሶም ጽሁፍ ቀደም ሲል እንዳልኩት ሌሎችን ባለሙያዎች ከፍ ያሉ ባለሙያዎች አጫውተውኛል የነበረውን ድርሻ። እስቲ በሌሶቶና በደቡብ አፍሪካ መካከል ስለነበሩ የውሃ ንግግሮችና ግንኙነቶች ያስታውሱኝ።
እንግዲህ እንደበእውነቱ በአፍሪካ ውስጥ ውሃቸው ወደ ሌላ አገር በስፋት ከሚፈሱ አገሮች ውስጥ ኢትዮጵያና ሌሶቶ ናቸው። እና ሌሶቶ ወደ ደቡብ አፍሪካ ይፈሳል፣ ግን እዛ በነበርኩበት ጊዜ ፈሳሽ ውሃ ወደ ደቡብ አፍሪካ የሚሄደው ደቡብ አፍሪካ መንግስት ወደሚፈልገው አልነበረም። እና ስለዚህ ከሌሶቶ ያን ውሃ እነሱ ደቡብ አፍሪካ ማለት ነው ወደሚፈልጉት በኩል እንዲሄድላቸው በጣም አጥብቀው ይፈልጉ ነበር። ካሏቸው አማራጭ ሁሉ ያ ነበር የሚሻለው። እና ግን በዛ በአፓርታይድ ዘመነ መንግስት ደቡብ አፍሪካ ከዛት ከትንሽ ከሌሶቶ እንደው በቀላሉ ወይም በነጻ ለማግኘት አይነት አባዜ ነበረባቸው። እና በዚህ ምክንያት ነው እንደ አውሮፓ አቆጣጠር በ1977 እኔ የዛ ቅድም እንደጠቀስኩት የስራ ሚኒስትር ቋሚ ተጠሪ በነበርኩበት ጊዜ የምመራው የሉካን ቡድን ኬፕ ታውን ሄደን ነበር። እና ሌሎችም ሰዎች ነበሩ፣ ለምሳሌ ክቡር ሚስተር ቲም ታሃኒ በኋላ የሌሶቶ የገንዘብ ሚኒስትር የነበሩት፣ እንዲሁም ደግሞ በዓለም ባንክ የሌሶቶ ኤግዜክቲቭ ዳይሬክተር የነበሩትም አብረው ነበሩ። እና ድርድሩን አከናውነን ነበር። እና እንግዲህ የሌሶቶን ትንሽ ለየት የሚያደርገው ደቡብ አፍሪካ ያንን ውሃ በማግኘት ማከናወን የነበረባት ጉዳይ ነበረ። ስምምነት ላይ መድረስ የቻል ነው። ይኸውም ውሃው የሌሶቶ ተፈጥሮ ሀብት ስለሆነ ወደ ደቡብ አፍሪካ ሲፈስ ክፍያ በደቡብ አፍሪካ እንዲከናወን፣ እንዲሁም ደግሞ ግንባታው ለሚያስፈልገው ወጪ በቢሊዮን ዶላር የሚያወጣ ገንዘብ ነው። ለዛ ምንም እንኳን ዋናው ኃላፊነቱ የሌሶቶ መንግስት ቢሆንም ደቡብ አፍሪካም በጋራንቲ ተሳትፎ እንዲኖራት ማለት እንደ ጉዳዩ አጥብቃ እንድትይዘው፣ ግን የሌሶቶን ባለቤትነት የውሃውን ባለቤትነት አክብራ እንድትይዝ የማድረጉን መሰረታዊ ይዘት እና ስልት ጠብቃ ነበር ማለት ነው። እና በዛ ምክንያት ያ በእውነቱ ሰምሮ ማለት እችላለሁኝ ሌሶቶ መንግስትን በሚያስመሰግን ጥንካሬ ጉዳዩን ይዞ አሁን በየአመቱ ደቡብ አፍሪካ 50 ሚሊዮን ዶላር ሮያልቲ ወይም ክፍያ ታከናውናለች ለሌሶቶ። እንዲያውም ከዚያ ቀደም ሲል ወደ 60 ሚሊዮን ሁሉ ደርሶ ነበር።
የተጠቃሚነት ክፍያ ማለት ነው።
አዎ። እና በዚህ ላይ ደግሞ ሌሶቶ በዛ ውሃ ኤሌክትሪሲቲ ማመንጨት መብቷ ተጠብቆ ራሷን ችላ እንደውም ለሌላም ኤሌክትሪሲቲውን ለመሸጥ ደረጃ ደርሳለች። እና ምንድን ነው እንግዲህ እንደው መሰረታዊ ጉዳዮቹ፣ አንደኛ ያ ውሃ ባለቤትነቱ የሌሶቶ መሆኑ ተከብሮላታል። እና ሌሶቶም ራሷ ደግሞ በመብቷ የመጠቀም የመንፈስ ጥንካሬ አሳይታለች። እና በተጨማሪ ደቡብ አፍሪካም ያንን መብት በማክበር ተገቢውን ክፍያ አሁን ከወርልድ ባንክ ከልዩ ልዩ የገንዘብ ድርጅቶች በተገኘ ነው ሊገነባ የቻለው። በዛም ድጋፏን ደቡብ አፍሪካ እስካሁን ድረስም እያበረከተች ነው። በአጠቃላይ በአራት የተከፈለ ነው የዚህ የሌሶቶ ጉዳይ። እና አጠቃላይ ወጪው ከ8 ቢሊዮን በላይ ነው። ትንሽ ሀገር ነች፣ ግን በእውነቱ ጠንካራ አመራር ስላላት መብቷን እና ክብሯን እያስጠበቀች ነው ማለት ነው።
አቶ ኪዳኔ፣ እንግዲህ ይሄ ስራ ሲከናወን እርሱ የሚመሩት ቡድን ነበረ በሌሶቶ በኩል ሆኖ የሚያከናውነው። ኬፕ ታውን በተደረገ ድርድር ላይም እነዚህ ንግግሮች ይደረጉ እንደነበረ አንብቤያለሁኝ። እርሱ የሌሶቶ ዜጋ አይደሉም፣ በተባበሩት መንግስታት ድርጅት ነው የተወከሉትና ችግር አላጋጠመዎትም እንዴ ለመሆኑ በዚህ በኩል?
በጣም ጥሩ ጥያቄ ነው። በእውነቱ በዛን ጊዜ ለድርድር እንግዲህ እኔ ጥቁር ነኝ እና ጥቁር ልዑካን መርቶ ለደቡብ አፍሪካ መሄድ ቀላል አልነበረም። እና
የአፓርታይድም ዘመን ስለነበረ
የአፓርታይድ ዘመነ መንግስት ደግሞ ፈረንጆቹ በዛን ጊዜ በእውነት ይሄ ደግሞ በግልጽ ያየሁት ጉዳይ ነው፣ ጥቁሩን ከእንስሳ በታች አድርገው የሚገምቱ ነበሩ። በዚህ ምክንያት እንደው በቀጥታ ልነግርህ ፈልገው ሲሄድ ለራሴ የወሰንኩት ውሳኔ ነበረ፣ የእኛን ክብር እንደው ትንሽ እንኳን የሚነካ ነገር ካለ አቋርጬ መለሳለሁ ብዬ ወስኜ ነበረ። ግን በእውነት እዛ ደቡብ አፍሪካ ፈረንጆቹ በደንብ አክብረው እንደው ትንሽ ዝንፍስ አይሉ። ምክንያቱም እነሱ ጥቅማቸውን ያንን ውሃ ምንም ብናስከፍላቸውም ማግኘት ጓግተው ስለሚጠብቁ አክብረው ነበር ያዙ። ምንም ነገር የማይሆን ነገር አላከናወኑም።
ምናልባት ከነሱ አስተሳሰብና
በደህና ነው የተመለስነው።
ምናልባት ከነሱ አስተሳሰብና ለጥቁር ካላቸው አመለካከት አኳያ ብንመለከተው የዛ ውሃ እና የዛ አገልግሎት ተጠቃሚ ለመሆን ከሚከፍሏቸው ዋጋዎች አንዱ አድርገውም ሊያስቡት ይችላሉ። ምናልባት ለእናንተ የሚሰጡት
አዎ የስነ ልቦና ጉዳይ ነው። ግን አንዲት ነገር እንደው መጨመር መፈልገው እንዳጋጣሚ ሆኖ አንድ ሌላ ኢትዮጵያ ዜጋ ዶክተር ገብሬ ልፈቃል የሚባል ቫንኮቨር ነው ያለው። እሱ ደግሞ የስዋዚላንድ ሌላ ትንሽ ሀገር ደቡብ አፍሪካ የውሃ ጉዳይ አማካሪ ሆኖ ይሰራ ነበር። ዳጋታኒ ለድርድር ስዋዚላንድ እና በደቡብ አፍሪካ ከፈረንጆቹ ጋር ተገናኝተው ነበር እና አንድ አሉኝ ብሎ ለእኔ የነገረኝ እና አሁንም በህይወት አለ አግኝተህ ልታነጋግረው ትችላለህ፣ እናንተ ኢትዮጵያውያን እንዴት ያላችሁ ናችሁ? አንድ ኪዳን የሚባልም መጥቶ እንዲሁ ተደራድሮ ነበረ ብሎ ነገረኛል። እና እንግዲህ እኛ መቼም በእውነቱ ኢትዮጵያውያን በቅኝ ግዛት ጥቃት ያልደረሰብን ስለሆነ ከማንም ጋር ስንደራድር በኩልነት ነው እንጂ እንደ ፍርሃት እና ወደ ኋላ የማለት ነገር አባዝ ያልነበረምንም እና ይሄ ምናልባት አስቀርሟቸው ሊሆን ይችላል በሚል
አቶ ኪዳኔ እንግዲህ እንደሚሉኝ በዚህ በርሶ በተመራ ቡድን ጥረት ምክንያት ሌሶቶ ዛሬም የተጠቃሚነት ክፍያ $50 million በየዓመቱ ከደቡብ አፍሪካ ታገኛለች።
አዎ አዎ እንደማቀው እንደሱ ነው።
ወደ አንድ ጉዳይ እስቲ ዞር ልበል። አንድ ጽሑፎን ከጨረሱ በኋላ እንደ ማስታወሻ አድርገው ያሰፈሯት ነበረች። ታሪክ ቀመስ ነገር ነች። የተባበሩት አረብ ኤሚሬትስ ይሰሩ በነበረ ጊዜ ያጋጠመውን ነው እዛች ላይ ያሰፈሩት። በዚያ አጋጣሚ አንድ የማረሳው ነገር ብለው ነበርና ግን ቀልብ የምትስብ ነገር ነች። እንደው ዝም ብላ ተለጣፊ ነገር የምትሆን አይደለችምና ያንን ትውስታውን እስቲ ያንሱልኝ።
አዎ በእውነቱ እንኳን ለሳተኔም ማተረሳኝ ነገር ነች። እንዳጋጣሚ ቀደም እንዳልኩትም ዩናይትድ አረብ ኤምሬትስ በአጠቃላይ ለ18 ዓመት ነው የስራ ሚኒስቴር አማካሪ ነበር። ከዚያ በኋላ ደግሞ ከ18 ዓመት 15ቱን ዓመት የዱባይ ማዘጋጃ ቤት አማካሪ ሆኜ ነበር የምሰራው እና ከዚያ አንዱን ቀን እዚያ የዩናይትድ አረብ ኤምሬትስ የተባበሩት መንግስታት ድርጅት ዩኤንዲፒ አንድ ስብሰባ ጠርቶ እኔ የነበርኩት ዱባይ ነው፣ ግን ወደ አቡዳቢ እንዲሄድ ተጋበዝኩ። እና እዛ ሄጄ ስብሰባ ላይ ቁጭ ስል ጎኔ ቁጭ ብሎ የነበረው ግብፃዊ የውሃ መሐንዲስ ነበር እንዳጋጣሚ። እና እንዲሁ እንግዲህ ያው መቼም አብረው ሲቀመጡ ማውራት አይቀርም እና የወሬ ወሬ እንደ የአባይ ውሃ እኮ ከኢትዮጵያ ነው የፈልቀው ስለው በቀጥታ የመለሰልኝ አዎ ልክ ነህ፣ ግን እኛ እንጠቀምበታለን ብሎ ቁጭ አለ።
የምንጠቀምበት እኛ ነን የሚል አሳብ ማለት ነው።
አዎ በቃ ቅጭ ነው የነገረኝ። እና ነገሩ የሚያንገበግበኝ ስለነበረ በእውነቱ እንዳው ምንም በልቦናዬ አንድ ቀን እኔም እንደምልበት ጊዜ መጣ ይሆን ብዬ አስቤ ዝም ነው ያልኩት። እና ከዚያ በኋላ ምንም ብዙ ጊዜ ቢያልፍም አሁን የግድቡ ጉዳይ ሲነሳ በዛ ውሃ የመጠቀም ሀሳብ ተጠናክሮ ሁላችንም በኢትዮጵያዊነት እንቅስቃሴ ሳይ በህይወት እያለሁ በማየት እግዚአብሔርን አመሰግናለሁ።
በነገራችን ላይ ያንን ትውስታውን ሲጽፉም እኛም የምንልበት ጊዜ እንደ ግብፃዊው ማለት ነው በህይወት እያለሁ ይደርስ ይሆን ብለው ነበረ ያቆሙት። እና እነዚህ ሁኔታዎች ሰሞኑን እየታዩ ያሉት ሁኔታዎች ከመፈጠራቸው በፊት እርሶና የእርሶ ባልደረቦች ከዚህ ከአባይ ጋር በተያያዘ የምታደርጓቸው እንቅስቃሴዎች ነበሩ? የተቋረጠ አይመስለኝም ይሄ ህልማችሁና ጥረታችሁ። አሁን ያለውን ሁኔታ ሲመለከቱ አቶ ኪዳኔ፣ እና ከሌሶቶ አጋጣሚ ጋር ጉዳይ ጋር ማንሳት ፈልጋለሁኝ፣ የሚገናኝበት የሚያያዝበት ሁኔታ ያለ ይመስሎታል?
አዎ በጣም በጣም ጥሩ ጥያቄ ነው። አመሰግናለሁ ሰለሞን። አዎ በቀጥታ በእውነቱ ተመሳሳይ ሁኔታ ያሉት ኢትዮጵያና ሌሶቶ ዋናው ከዋናው ጥረቶቻቸው መሀል የውሃው ነው። እና እንግዲህ ከኢትዮጵያ እየፈሰሰ እንደውም ከለም አፈር ጋር ለሱዳንና ለግብፅ የሚሄደው ውሃ 86% ከኢትዮጵያ ነው። እና እንግዲህ ኢትዮጵያ የዚህ አይነት ሀብታ ያላት ምን ያረጋግጥበት ነው የሚለው ጥያቄ ይነሳል። የለሰቶን ቀደም ተናግሬያለሁ። በኢትዮጵያ በኩል ግን ያው ሁላችንም እንደምናቀው እስከ ግድቡ ድረስ ተጠቃሚዎቹ ሱዳንና ግብጽ ነበሩ። ግን ቀደም ብሎ ትንሽ የተሻለ ሁኔታ ነበር በታሪክ። ይኸውም ቱርኮች ግብጾችን በሚገዙበት ጊዜ ለኢትዮጵያ 50 ሺህ የወርቅ ማህለቅ ጎልድ ኮይን ይከፍሉ ነበር በየአመቱ።
ያው
ይሄንን ባለቤትነት አረጋግጠው ያንን ያከናውኑ ነበር። በኋላ ግን እንግሊዞች ሲይዙ ያንን አካባቢ እንኳን ሊከፍሉ እንደውም ያለው ውሃ እንዳይነካባቸው ኢትዮጵያ ድረስ እየመጡ በማስፈራራትም በመተናኮልም ነገሩን እያበላሹ ሄደው እንግዲህ ግድቡ እስኪጀመር ድረስ ነው ነገሩ እንደዚሁ ተዛንፎ የቆየው። አሁን ግን የግድቡ ጉዳይ መነሳሳትና እዚህ ደረጃ መድረስ በጣም የሚያበረታታ የሚያሰሰግን ነገር ነው። ጉዳዩ ግን አቶ ሰለሞን አላለቀለትም። ገና ምናልባት 3 አመት ይፈጃል። የሙሊቱ ጉዳይ ብቻ ሳይሆን ለኢትዮጵያ የኤሌክትሪክ ማመንጫም እንደሆነና ለኢትዮጵያ ህዝብ 50 በመቶ ያህል አሁን የውሃ ብቻ ችግር ሳይሆን የመብራትም ችግር እንዳለ የታወቀ ነበር። ያን ለማማለት ጊዜ ይፈጃል። ያ ሲከናወን እውነትም በሀብታችን የመጠቀም አቅም እና ስልት አዳብረናል ማለት ነው። ከዚህ ግን በተጨማሪ የምለው አሁን በይፋ ሲነሳ ማልሰማው አንዳንድ ነጥብ አለ። እነሱን ልቀጥል አቶ ሰለሞን?
ይቀጥሉ አቶ ኪዳኔ። ለዚህ እኮ ነው ያነሳሁት ጥያቄውን።
እንግዲህ እነዚህ እንደው ቢነሱ ተግባራዊ ቢሆኑ ብዬ ከልቤ የማምንበት ነገር ምንድን ነው? አንደኛው ምንም እንኳን የሙሊቱ ጉዳይ በጣም ጥሩ ቢሆንም ለፈሳሽ ውሃ ግብጽ ድሮም እንደምታደርገው ለኢትዮጵያ ተገቢውን ክፍያ ሮያልቲ እንድትከፍል እዛ ላይ ማተኮር ማስፈለጉን፣ ሁለተኛ ደግሞ ያ ውሃ ኤሌክትሪክ ማመንጫ ብቻ ሳይሆን ለኢትዮጵያ ለልማት ጉዳይ አስፈላጊ ስለሆነ ጥቅም ላይ የሚውልበት ስልታዊ የሆነ የልማት እቅድ ማዘጋጀት ያስፈልጋል። ይህን እንደ ቅርታ በእንግሊዝኛ ልበለውና ስትራቴጂክ ዲቨሎፕመንት ፕላን። ይሄ ኋላ ቀር የሆነ ማስተር ፕላን ብቻ በቂ አይደለም። የተሟላ ስልታዊ የሆነ ልማት ያስፈልጋል ለኢትዮጵያ በአጠቃላይ። እና ሶስተኛ ነገር ደግሞ የኢትዮጵያ ህዝብ በዛ ተጠቃሚ እንዲሆን ለማድረግ ያንን በርሻ ብቻ ሳይሆን በሌላው ሁሉ የተሟላ እርዳታ እንዲገኝ የማድረጉ ነገር ነው። እና ይህም ዝግጅት በኢትዮጵያ ብቻ ሳይሆን በተፋሰሱ ሀገሮች 11ዱም እንዲተባበሩ እንዲሳተፉ አብረው የሚዋጣም ገንዘብ እንዳለ አብረው እንዲሰሩ እንጂ እንደው አንዱ ኃይል ማሳይ ግልጽ አሁን በኢትዮጵያ ለስንት ጊዜ ነው ወረራ ያከናወነችው? ዋናው ዓላማዋ የአባይን ምንጭ ለመያዝ ነበር፣ አልተሳካላትም እንጂ ይሄንን ሌላ መሰረታዊ እኮ ዓላማ የላቸው። ሀረርን ሁሉ እስከ መያዝ ደርሰው ነበር። ዞሮ ግን የአባይን ምንጭ ለመያዝ ነው። እና ይህን የመሳሰለውን የማጠናከሩን ነገር መንግስት እንደሚያስብበት ተስፋ አድርጋለሁኝ፣ እተማመናለሁኝ እንጂ አሳልፎ አሟልቶ በነፃ ለግብጽ መላኩ በእውነት ድሮ እንኳን በድሮ ዘመን ቱርኮቹ የሚከፍሉትን ካሳ ወይም ሮያልቲ ማጣት ለእኛ በእውነቱ የሚመጥን አይደለም ባይ ነኝ።
አቶ ኪዳኔ ይህንን ጥያቄ ሲያነሱ እንግዲህ እስካሁን ድረስ ያለውን ንግግር አንድ እርምጃ ወይም አንድ እርከን ወደፊት እንዲገፋ የሚያደርግ ጥያቄ ነው እዚህ ውስጥ የሚታየኝ። ግብጽ የተጠቃሚነት ክፍያ ለኢትዮጵያ መክፈል አለባት፣ ደቡብ አፍሪካ ለሌሶቶ እንደምትከፍለው ሁሉ ሲሉ የመገደቡ ነገር ብቻ ሳይሆን እንደውም ከዛ አልፎም ወደ ግብጽ ለሚፈሰው ውሃ የተጠቃሚነት ክፍያ መክፈል አለባቸው የግርጌ ሀገሮች ነው እያሉ ያሉት ከግድቡ በተጨማሪ?
አዎ፣ በእኔ አስተያየት ይሄ የአባይ ወንዝ ውሃ እና አሁንማ ቅድም እንዳልኩት ከለማፋር ጋር የሚሄደው ተጠቃሚዎቹ ሱዳንና ግብጽ የኢትዮጵያ ሀብትነቱን አውቀው ተገቢውን ክፍያ ልክ ደቡብ አፍሪካ ለሌሶቶ እንደምትከፍለው እነሱም መክፈል አለባቸው ነው የምለው። ሌላ ቅድም ያልጠቀስኩት ነገር ደግሞ በጣም አንገብጋቢ ጉዳይ፣ አሁን ከኢትዮጵያ ሁሉ ውሃ ይፈሳል፣ ግን ግብጽ ራሷ ብዙ የውሃ ምንጭ አላት። የመሬት ውስጥ የግራውንድ ዎተር ለ1000 ዓመት ያህል የሚበቃ እንዳላት ተገልጿል። በተጨማሪ አሁን ዩናይትድ አረብ ኤምሬትስ በመሰረበት ጊዜ እነሱ የጠራ ውሃ ምንጭ ያላቸው የሚጠቀሙበት እጫማ የሆነውን ውሃ እያጠሩ ነው። ዲሳሊኔሽን
የባህሩ ውሃ ማለት ነው።
የባህሩን ውሃ
የቀይ ባህሩን ውሃ እያጠሩ ነው።
አዎ እያጠሩ ነው። ደግርስም እንደዛ ማለት ትችል ነበር። የሜዲተራኒያንና እንዳልከው የቀይ ባህሩን በተጨማሪ ደግሞ አሁን ለምሳሌ ዱባይ የሚያደንቅ ነገር ከምትሰራው አንደኛው ሪሳይክሊንግ የሚሉት አለ። ቆሻሻውን ውሃ ዝም ብሎ አይወረውሩትም።
መልሶ ማጣራት
ያጠሩትና ይጠቀሙበታል። ይህን ሁሉ ነገር ማረፍ ትችላለች ግብጽ ለራሷ። ግን የራሷን ውሃ ምንም ማትናካም። ከኢትዮጵያም የፈሰውን ግን አንድ ነገር እንዳይነካብኝ እያለች እንደውም ማስፈራራት ይቃጣታል። ይህን ሁሉ መቼም በእኛም በኩል ኢትዮጵያ ብዙ ምሁራን አሉ በዚህ ጉዳይ ከኔ ሺህ ጊዜ የበለጠ ግንዛቤ ያላቸው አሉ። እና መብታችንን ክብራችንን አስጠብቀን ግብጽም እዛው ራሷ እንድትችል ከዛ በላይ የምትፈልገው ነገር ካለ ምን አለ እንደሌላው ደቡብ አፍሪካ እንደምታረገው ኢትዮጵያ የምትፈልገው መክፈል ይገባታል ባይ ነኝ በኔ በኩል።
አቶ ኪዳኔ ሌላው ውሃው ለኤሌክትሪክ ማመንጫነት ብቻ ሳይሆን ለልማትም እንዲውል ስልታዊ የልማት እቅድ መውጣት አለበት ሲሉ አሁን ግብጽና ሱዳን የያዙትን አቋም የሚጋፋ ይመስላል። ይሄ ውሃ ሊቀንስብን ይችላል እንዲሁም ግድቡ በመገደቡና ለኤሌክትሪክ ብቻም ቢውል ማለት ነው ተርባይኑን እየመጣ የሚያልፍ ውሃ ቢሆንም እንኳን ነው ተቃውሞ ያላቸው እነሱ። ሌሎች የልማት ስራዎች ሲሉ ምን ማለት ሆነው? እንደ መስኖና ተመሳሳይ ፕሮጀክቶችን እቅዶችን ማለት ሆነው?
አዎ ይሄንን እንግዲህ በዛ ባለሙያ የሆኑ ሰዎች የሚጠቀሙበት ነው። ግን ምንድነው መሰረታዊ ሐሳብ አትሰለማት? አሁን ለምሳሌ ዱባይ ማዘጋጃ ቤት በሚሰራበት ጊዜ ከተከናወነው በተባበሩት መንግስታት ድርጅት አማካኝነት ለዱባይ ልማት በጣም ትንሽ ከተማ ነበረች። አሁን በዓለም የታወቀች ሆነች። ይሄን ያመቻቸው የቅድም ያልኩት ስትራቴጂክ ዲቨሎፕመንት ፕላን ነው። ለሰዎች አንተን ለአጭር ጊዜ፣ ለመካከለኛ፣ ለሩቅ ዘመን እንዴት አድርጋ ወደፊት ስልታዊ በሆነ መንገድ ልትራመድ ትችላለች የሚለውን ነድፈው ስራ ላይ በማዋል ነው። ኢትዮጵያም እንደዚሁ እንግዲህ ሀብት አላት፣ ለማፈር አላት፣ ሌላም ሌላም አላት። በዛ በመጠቀም ሰውን እኛ ኢትዮጵያ ሁሉ ተፈጥሮ ሀብት እያለ ድህነት የበዛባት አገር ነች። ከድህነት አውጥቶ ወደ ተሻለ የኑሮ ደረጃ ለማድረስ ምን ያስፈልጋል ብሎ ስልትና ቅድ ማውጣት ያስፈልጋል። ይህን ግን ይህን በኢትዮጵያ ብትጠቀምበት በሌሎቹ ላይ ምን ጠንቅ ያመጣል የሚባለው እንዲህ ባላቸው ሀብት ካልተጠቀሙ ለምሳሌው በግብጽ በኩል የሚያስገርመው ነገር እኮ ከኢትዮጵያ የሚሄደው ውሃ የሚተነው በጣም ከፍ ያለ ደረጃ ላይ ነው ያለው። ያንን የሚተነው ኢቫፖሬሽኑን ለመቀነስ ሌላ ነገር ደግሞ የዚህ የኢሪጌሽን የሚሉት አለ እና የመስኖ የነሱ ለዛ አየር ንብረት ተገቢ ያልሆነ መሆኑ ተገልጿል። ቀደም እንዳልኩት ደግሞ ባላቸው ውሃ አይጠቀሙም። ከዚያ አልፎ ውሃው ደግሞ ሜዲተራኒያን ሲ ይፈሳል። አሁን ደግሞ አንድ ሰው ሲናገር እንደሰማው ወደ እስራኤልም እንዲፈስ ለማድረግ እዛ ሂደት ላይ ናቸው ይባላል። ስለዚህ በእውነቱ እንግዲህ ይህን ነገር ሚዛናዊ በሆነ መንገድ ለመመልከት ከተፈለገ በሁሉም በኢትዮጵያም በኩል በሱዳንም በግብፅም በሌሎችም ባለን የተፈጥሮ የውሃ ሀብት በበቂ ደረጃ እንጠቀማለን ወይ እና ሚዛናዊ በሆነ መንገድ መመልከት ይኖርብናል። አንዱ ከአንዱ ለመመንተፍ ከሆነ የትም አያደርስም ባይ ነኝ።
አቶ ኪዳኔ መቼም እንደዚህ ሀሳብ ማፍለቅ ብቻ ሳይሆን እርስዎና የእርስዎ ባልደረቦች ጓዶች የተደራጁ ዓለም አቀፍ ግፊቶችን በማድረግ ትታወቃላችሁ። በዚህ በኩል አባይን እና ህዳሴ ግድብን በሚመለከት በተለይ ያዘጋጃችኋቸው የተጠኑ ስራዎች አሉ ወይ? ውጤቶች አሉ ወይ? የጥናት ውጤቶች በዓለም አቀፍ ደረጃስ ግፊት ለማድረግ ግብጽና ሱዳንም ላይ ይሁን 11 የተፋሰሱ ሀገሮች ውስጥ ለመስራት ያሰባችሁት ስራ አለ ወይ? ለኢትዮጵያ መንግስትስ ያቀርባችሁት ሐሳብ አለ ወይ? ትሰራላችሁ ለመሆኑ? ከኢትዮጵያ መንግስት ጋር ያቃችኋል? ኢትዮጵያ መንግስት እንደ ግሎባል አላያንስ
እንግዲህ ይሄንን በእውነቱ እንደ በትክክል የተሟላ መልስ ልሰጥህ አልችልም። አብዛኛውን የማውቀው አንዳንድ ስብስቦች አሁን እነ ዶክተር አክሎግ ቤራራ፣ እነ ዶክተር ዳንኤል ክንዴ፣ እነ ዶክተር ሰሙ እንደዚህ የመሳሰሉ ሰዎች፣ በዲፕሎማሲው ደግሞ እነ ዲያቆን ዮሴፍ ተፈሪ፣ ኡስታዝ ጀማል በአረብኛ ጭምር የሚያቀርቡ ብዙ ጥረት የሚያደርጉ አሉ። አብዛኛው ግን በግንዛቤ መልክ ነው እንጂ ይህንን በፕሮጀክት መልክ የማዘጋጀቱን ነገር በእኔ በኩል ለክቡር ጠቅላይ ሚኒስትሩ የጻፍኩት ነገር አለ ከዛ ያለፈ ያከናወንኩት ነገር የለም ግን መንግስት ከወሰነ የሚያስፈልግ ነገር ካለ ብዙ ምሁራን አሉ ከእኔም የበለጠ ችሎታ ያላቸው ያን ማከናወን ይቻላል በልማቱም በመንደፉም ሆነ በውሃ አጠቃቀሙን ብዙ ብዙ ሰዎች አሉና ምንም የሚያስቸግር ነገር አይመስለኝም
አቶ ኪዳኔ አለማየሁ እንግዲህ ቀደም ሲል እንዳነሳ ነው የአባይን ጉዳይ እኛም እንዲህ የምንልበት ጊዜ በህይወት ያለው ይደር ሲሆን ላሉ ጥያቄ አይቻለሁ ደርሷል ማለት ይችላሉ አሁን
አንደው የሚያበረታታ ነገር አይቻለሁኝ እግዚአብሔር ይመስገን እላለሁ እንጂ አይቻለሁ ለማለት ያ የዚህ ሌላ ቢቀር እንደው ቢያንስ ሁለት ነገር ባይ በጣም ደስ ላይ ነበር አንደኛ በውሃው ለመጠቀም የተሟላ ስልታዊ እቅድ ለኢትዮጵያ የሚበጅ ለአሁን ጊዜ ለመካከለኛ ለሩቅ ለሚበጅ ነገር ተዘጋጅቶ ተግባራዊ ቢሆን ሁለተኛ የሚፈሰው ውሃ የኤሌክትሪኩም ምንም ያመነጨ ግብጽ ደግሞ ልኳን አውቃ ለኢትዮጵያንም መብት እና ክብር አክብራ ባይ እነዚህ ሁለቱን ባይ በእውነቱ በጣም ደስ ላይ ነበር እዛ ደረጃ የደረሰ አልመሰለኝም ግን ሂደቱ የሚያበረታታ ነው ለዚህም እግዚአብሔርን አመሰግናለሁ መንግስትንም አመሰግን ደስ ይለኛል
አቶ ኪዳኔ አለማየሁን አመሰግናለሁ ሙሉውን ውይይት ዌብሳይታችንና ፌስቡክ ገጻችን ላይ ያገኛሉ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት ክቡራትና ክቡራን አሁን ወደ ተከታዩ ዝግጅት እንላለን በደቡብ በሚፈጸሙ ጥቃቶች የሚደርሱ ጉዳቶች የመድን ሽፋን አላቸው በእንዲህ አይነት ጥቃቶች ለሚወድሙ ንብረቶች የኢንሹራንስ ካሳ ይከፈላል ሲዮን ግርማ በአዲስ አበባ ዩኒቨርሲቲ የኢንሹራንስ ህግ መምህርና የህግ ባለሙያውን አቶ አማና ሰፋን አነጋግራ ተከታዩን ዘግባለች።
የድምጻዊ ሀጫሉ ሁንዴሳን ግድያ ተከትሎ በአዲስ አበባና በኦሮሚያ ክልል በደቡብ በደረሱ ጥቃቶች የወደሙ ንብረት ብዛት እንጂ የገንዘቡ መጠን እስካሁን በይፋ አልተነገረም። የገንዘቡን መጠን ለማወቅም ጥናት እየተሰራ መሆኑን በተለያየ ጊዜ ያነጋገርናቸው የመንግስት ባለስልጣናት ገልጸዋል። ከወደሙት ንብረቶች መካከል አብዛኞቹ የንግድ ድርጅቶች ሲሆኑ ከነዚህ የንግድ ድርጅቶችና ግለሰቦች መካከል የመድን ሽፋን ያላቸው ድርጅቶች ቶች በእንዲህ ያለ ሁኔታ ለወደመ ንብረት ክፍያን ያገኛሉ ወይስ እንድል የባለሙያ አስተያየት ጠይቀናል። አቶ አማና ሰፋ በአዲስ አበባ ዩኒቨርሲቲ ለ13 አመታት መምህር በነበሩበት ወቅት ከሚያስተምሯቸው ትምህርቶች አንዱ የኢንሹራንስ ህግ ነበር። በአሁኑ ሰዓት በጥብቅና ሙያ ላይ ተሰማርተው ይገኛሉ። ለጥያቄያችን አጭር ማብራሪያ ሰጥተውናል።
ኢንሹራንስ ሽፋን ለማግኘት መነሻው ኢንሹራንስ የገባው ሰው በዋልና መድን ነው የሚለው መድን የገባው ሰው እና መድን ሰጪው ድርጅት ማዕከል የሚደረገው ውል ነው መነሻው። ያ ሆኖ ብዙዎቹ የኢንሹራንስ አይነቶች ሁላችን እንደምናውቀው በግል ፈቃድ ላይ ተመርኩዞ የሚገቡ ውሎች ናቸው። በዚህ መሰረታቸው እኔ ፈቅጄ ኢንሹራንስ ኩባንያው ፈቅደው የምንዋዋላቸው ሽኔ ካልፈቀድኩ ማንም ሳያስገድኝ ውሉን አገባም። በሌላ በኩል ደግሞ ምን እንኳን መነሻው ፍቃድ ቢሆንም የውሉ አገባ በመንግስት አስገዳጅነት የምንገባቸው ውሎች አሉ። ለምሳሌ ኢትዮጵያ ውስጥ ከመኪና ባለቤትነት ጋር በተያያዘ የሶስተኛ ወገን መድን ሽፋን እንዲባል አስገዳጅ አለ። ያው ግን ህጉ እንድገባ ያስገደኝና ነገር ግን ውሉን ስፈጽም ያው በፈቃዴ ነው የሚመለከተኝ ማን ነው የሚስማማኝ የኢንሹራንስ ኩባንያ ፈልጌ እዋዋራ ነው ማለት ነው። መነሻ ውል ነው የሚለውን ለማንሳት የፈለግኩት ምንድን ነው መድን ሰጪውና መድን ተቀባዩ ወር መድን ሽፋን የሚያገኘው ሰው ውላቸው ውስጥ የተገለጸው ነገር ነው የሚሰራው ለማንኛውም ውል ማለት ነው። ይሁን እንደምናምን እንደማንም ፕሮፌሰር ሰሪ ወስተረፈ እንደ ሁሉም ውላቸው ውስጥ የተቀመጠው ነው የሚሰራው ውላቸው ነው የሚገዛቸው ማለት ነው። አሁን ውላቸው እንደዚህ እንደዚህ አይነት እንዳልሽው የእንችን ቃላት ለመጠቀም ግጭት፣ የሰላም መደፍረስ ጉዳይ፣ የመበጣበጥ መጠነ ሰፊ የሆነ ብሶ የተሳተፈበት አይነት አሁን አንቺ ግጭት ያልሽው አይነት ወይም የተቃውሞ ተቃውሞ
ዝርዝር ጉዳዮቹን ቀጥሎ እናነሳቸዋለን ብዬ ነበረ። አንድ ላይ በቃ አጣምረው እንዲመልሱት በደቡብ በተፈጸመ ጥቃት በግጭት ወይም በሰዎች ሆን ተብሎ የወደመ ንብረት ሲሆን ማለት ነው።
ወደዛ መጣን ሽኖና እንደዚህ አይነት ክስተት ብዙ ጊዜ በማንም ሀገር በኢትዮጵያ ብቻ ሳይሆን በየትም ሀገር እንደዚህ አይነት ክስተቶች የኢንሹራንስ ሽፋን አይሰጣቸውም። የኢንሹራንስ ኩባንያዎቹ እንደዚህ አይነት ውድመቶችን እንደዚህ አይነት ንብረት መጥፋት ሁኔታ ወይም ሌሎች ተመሳሳይ ነገሮችን ሽፋን ሲሰጡ አይስተዋሉ። በውላቸው ውስጥ ይህንም ጭምር ሽፋን የሚሰጡ ቢሆኑ ኦፍኮርስ ኢንሹራንስ ካቨሬጅ ያገኝ ነበር፣ ይከፈል ነበር ማለት ነው። ነገር ግን አይሰጡም። ይሄ ደግሞ የኢትዮጵያ ጉዳይ ብቻ ሳይሆን ኦልሞስት ግሎባል ፕራክቲስ ነው። ኢንሹራንስ ከተፈጠረበት ስንት ዓመታት ጀምሮ እስካሁን ድረስ ከፍተኛ ውድመት ሊያስከትሉ የሚችሉ ነገሮችን ሽፋን አይሰጥም። ሽፋን ባይሰጥበት ምክንያት ኢንሹራንስ ስርዓት የሚሰራው በተወሰነ ባላንስ ነው። የዛ ባላንስ መገለጫው ምንድን ነው? በርካታ ሰዎች የውድመት ኦር የሎስ ስጋት አለባቸው። ነገር ግን ሎስ አልፎ አልፎ የሚያጋጥም ከሰት ነው በህይወታችን ውስጥ። አሁን እንግዲህ ይሄ ኢንደምኒቲ የምንለውን ኢንሹራንስ በተመለከተ ነው የምልሻለሁ። ስለዚህ ኢንደምኒቲ ኢንሹራንሶች የሎስ ስጋት አለብኝ ስለዚህ ከበር ፈልጋለሁ፣ ነገር ግን ሎስ ኤቭሪ ናው እንደ የሚያጋጥመኝ አይደለም፣ ዋንስ ኢን ዋይል የሚያጋጥመው። ስለዚህ በርካታ ስጋት ያላቸው ሰዎች ስለሰጉ አንድ የፈንድ ፑል አቋቁሞ አልፎ አልፎ ውድመት ወይ ኪሳራ ሲያጋጥም ከዛ ስጋት ካላቸው ሰዎች ውስጥ ከተሰበሰበው ገንዘብ የሚከፈል ስለሆነ ይህ ስለሆነ ባላንሱ እዚህ ባላንስ ላይ ውድመት በስፋት የሚያጋጥምበት ሁኔታ በሚያጋጥምበት ጊዜ ባላንሱን ያዛባዋል። ይህን በማሰብ ነው ዳሳው ኢንሹራንስ ነው ኤሬክት ተፈጥሮ ጀምሯል። ስለዚህ ያንን ባላንስ የሚያዛባ ነገር አይፈቀድም። ስለዚህ ኢንሹራንስ ኩባንያዎቹ አያስተን አይፈቅዱም። ስለዚህ ያው ብዙ ጊዜ ስታንዳርድ ሩል ስለሆነ የምንፈርመው ሄደን ራሳችን ተጠራርገን ነው ዋን ዋ ልባት እንደምታውቂው የሚሰጡንን ፖሊሲ ነው ሄደን የምንፈርመው እና የሚሰጧቸው ፖሊሲዎች እነዚህ ሲቪል ራይትስ ኮሞሽን፣ በአጠቃላይ ይሄ ውድመት የሚያስከትሉ ተቃውሞ ክሰት ምናምን ከበርዳ ይሆን። ስለዚህ ኢንሹራንስ እንደዚህ አይነት ክስረቶችን መሸፈኛ አይነተኛ ኢንስትሩመንት አይሆንም። አይነተኛ ተቋም አይደለም። ምናልባት ሌላ ተቋም ካልተፈለገለት በመንግስት ነው እንደዚህ አይነት ነገር ሊካስ የሚችልበት መንገድ ካልተገኘ የኢንሹራንስ ሜካኒዝም ኢንሹራንስ እንዳልኩሽ መሰረቱ ፕራይቬት ነው። ፕራይቬት ኮንትራክት ፕራይቬት ዲል ቢትዊን ቱ ፕራይቬት ፓርቲስ። ስለዚህ ባላንስ አለው እየሻለው ያን ባላንስ እንዳያዛባ ነው የሚከለክሉት።
ይህንን ውላቸው ውስጥ አያስገቡም ማለት ነው። አሁን እነዛ መጀመሪያ ላይ የጠቀሱልኝ በሁለቱ መካከል የሚደረግ ውል አለ፣ ስምምነት አለ፣ እዛ ላይ የሚሰፍራል በሚለው ነው የሚሰጠው ነው። ስለዚህ ውል በሚያረጉ ሰዓት እነዚህ ነገሮች አያስገቧቸውም ማለት ነው።
አያስገቧቸውም ማለት ቻስ ምንድን ነው? ያስወጧቸዋል። አክቹዋሊ ኢንሹራንስ እንዴት ነው? ለምሳሌ ፋብሪካ ካለ ፋብሪካዬን ከእሳት አደጋ ፋብሪካዬን ቢያወድመው የፋብሪካውን ዋጋ ወይም ኢንሹራንስ የግድ የፋብሪካ ዋጋ ሳይሆን መድን የገባሁለት የገንዘብ መጠን እንዲከፈልኝ የሚል አጠቃላይ ፖሊሲ ይዋዋላለሁ። በኋላ ግን እዛ ውል ውስጥ ነገር ግን የእሳት አደጋው ያጋጠመው በዚህ ምክንያት ከሆነ ግን ሽፋን አያገኝም ይለኛል ኢንሹራንስ ኩባንያ ወይም ፕራክቲሱ አይደለም ካንትሪ ዋይድ ፕራክቲሱ ግሎባል ፕራክቲሱ እንደዛ ስለሆነ ምርጫ ስለሌለኝ እሺ እላለሁ ማለት ነው። ስለዚህ የፈረምኩበት ውል ላይ ሁከት የሚያስከትል በዚህ ውድመት የሚያስከትሉ ተቃውሞች ምክንያት የሚመጣ እሳት ከሆነ የፈረምኩት ውል ላይ ያተከበታል ካሳ አላገኝም ማለት ነው።
ስለዚህ እንዲህ ያሉ ንብረቶች ሲወድሙ ልክ በቃ እንደወደሙ ንብረቶች ነው የሚቆጠሩት ማለት ነው። በቃ ምንም አይነት ካሳ የሚያስገኙ አይደሉም።
በኢንሹራንስ ማለት ነው ሌላ ስጋ አሬንጅመንት የሚቀመጥ ካለ እኔ እርግጠኛ ሆኜ የማውቀው የለም። ግን ባለፈው የዛሬ 3-4 ዓመት በተከናወነው ተመሳሳይ ክስተት ብዙ የደረሰባቸው ኢንቨስተሮች በየአካባቢው ሻቸው የተቃጠለ ፋብሪካቸው የተቃጠለ እነሱን ለመካስ በመንግስት ኢንቲቪውን በሌላ ተቋም ዜና ላይ ከነበርኩት ነገር ነበር። ግን ያው እሱ የዜና መድረቂያ እንደዚህ ዜና ነበረ። ግን ከሆነም እንደዛ ነው ሊሆን የሚችለው። እኔ አሁን እንደ ኢንሹራንስ ባለሙያ ነገሮች
ልክ ነው
ቅርቶች የፕራይቬት ኢንሹራንስ ስኪም አያስተናግዳቸው ቅድም ባልኩት ማለት ነው። የማያስተናግደው ደግሞ ኢንሹራንስ ከተቋቋመባቸው ፒላሮች ዘንጎች ውስጥ አንደኛውን ይመተዋል። ያን ከመጣ ኮላፕስ ያደርጋል ስራቱ። ስለዚህ ኮላፕስ ስራ ሌላ የመካሻ ከበሬ ማግኛ ሜካኒዝም ቃልቅድ መለት ሊሆን አይችሉ ነው። በአጠቃላይ በህግ የተከለከለ ነው ማለት ደግሞ አይደለም። እንዳላሳሰት ችም አስማቾችም እንዳላሳሰት በአጠቃላይ ፈቃደኛ የሚሆን ኢንሹራንስ ኩባንያ ካለ ከበርማሪ ይችላል። ግን በዛ ሰዓት የኢንሹራንስ አቅርቦት ማለት ፕሪሚየም የሚባለው ኢንሹራንስ ለመግዛት ምንከፍለዋል አይደለ? እሱም በጣም በከፍተኛ ደረጃ የከፈለ ኖሮ ኢንሹራንስ ኩባንያው ደግሞ ፈቃደኛ ከሆነ ይቻላል። እኔ ግን ኢትዮጵያ ውስጥ ባለ የሚያደርግ የለም። ቸባቸው ሁ ማማቀው ታላቅረቼ እንዳልሆን እንጂ ይህ የሚያደርግ የለም።
በጣም አመሰግናለሁ። ጊዜ ውስጥ ጥሩ ማብራሪያ ነበረ። አመሰግናለሁ።
አመሰግናለሁ አቶ አማን አሰፋን። እንደዚሁም ሲሆንን ወደ ተከታዩ ዝግጅታችን እናልፋለን። የኢትዮጵያ የሰላምና የእድገት ማዕከል ኢትዮጵያ ውስጥ በቅርቡ የተፈጠረውና አሁንም እየታየ ያለው አሳሳቢ ሁኔታ ከሚያስጨንቃቸው ኮቪድ-19ን ጨምሮ ሌሎችም ችግሮች የሚያሳድዷቸውን ኢትዮጵያውያን በግንባር ለመርዳት ከተሰለፉ የኢትዮጵያውያንና ትውልደ ኢትዮጵያ ማህበራት አንዱ የሆነው የኢትዮጵያ የሰላምና የእድገት ማዕከል መነጋገርን፣ መደማመጥን፣ መመካከርን፣ መተሳሰብን፣ መደጋገፍን ይመክራል። በሀገሪቱ አሳሳቢ ጉዳዮች ላይ በእኩልነት፣ በክብር፣ በገለልተኛነት፣ በብዝሃነት፣ በአቃፊነት፣ በትብብርና በቁርጠኛነት መስራት ይቻላል ብሎ እየተንቀሳቀሰ ነው። የማህበሩ ሊቀመንበርና ምክትል ሊቀመንበሩ አብረውኝ ናቸው። ከውይይታችን ለዚህ ምሽት ቀንጨብ አድርጌ ላሰማችሁ። በቅድሚያ ተወያዮቼ ራሳቸውን ከአድማጭ ጋር እንዲያስተዋውቁ ጠየቅኳቸው።
ሰላም ጤና ይስጥልኝ አቶ ሰለሞን ቬርስትልን። በቅድሚያ የቮይስ ኦፍ አሜሪካ ለይህን እድል ስለሰጠን አቤል ጋሼ እባላለሁ። ምኖረው ቪየና ቨርጂኒያ አካባቢ ዋሽንግተን ሜትሮ ኤሪያ ነው። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነኝ።
ስሜ ኡስታዝ ጀማል በሽር አህመድ ይባላል። እኔም በዚሁ በቨርጂኒያ አሌክዛንድሪያ አካባቢ ነው የምኖረው። በተለያዩ ሌሎች ድርጅቶች የምሰራበት እንዳለ ሆኖ በተለይም ደግሞ ሰላም ፋውንዴሽን ኢማም እና የማስ ሙስሊም አሜሪካን ሶሳይቲ ምክትል ኢማም ነኝ። አሁን ደግሞ ዛሬ የምንገናኝበት ጉዳይ የሆነው የኢሲፒፒ ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ወይም የኢትዮጵያ ለእድገትና ለሰላም ድርጅት ምክትል ሊቀመንበር ነኝ።
አመሰግናለሁኝ ሁለታችሁንም። በነገራችን ላይ ኡስታዝ ጀማል በሽር አረፋው እንዴት አለፈ?
በጣም ቆንጆ ነው። ገና አላለፈም። በሃይማኖቱ የዒድ አልአድሃ ያረፋው ማለት ነው። ከዛኛው ለየት የሚያደርገው ያኛው አንድ ቀን ብቻ ሲሆን የሚከበረው፣ ይሄኛው 3 ቀን ነው። ስለዚህ ሁለተኛው ቀን ላይ ነን። ስለዚህ ያከበርን ነው። አሁን
መልካም በዓል እንዲሆን እመኛለሁኝ። እንግዲህ አሁንም አነጋግራችሁ ቅዳሜ ነው፣ ፕሮግራሙ የሚተላለፈው እሁድ ነው፣ ነገ ነው። ስለዚህ እሁድም በዓል ላይ ናችሁ ማለት ነው።
አዎ ልክ ነው።
እንግዲህ የዘንድሮ ሀጅ ወይም ኢድ አልአድሃ ከሌላው በተለየ ሁኔታ ነው እየተከበረ ያለው። ሀጅም በተለየ ሁኔታ ነው ዘንድሮ የታሰበው። ኮሮና ቫይረስ በዓለማችን ላይ በጉልህ ካሳደራቸው ተጽዕኖዎች አንዱ መገለጫ ሆኗል ይመስለኛል የዘንድሮ በዓል።
ልክ ነው። በጣም ትልቅ ተጽዕኖ ነበረው። ሀጅ የሚባለው ስርዓት ከስሙ ጀምሮ የተከበረው የሆነው ቅዱስ ከተማ መካ የሚገኘው ካዕባ የሚባለው መስጂድን እሱን ሄዶ እዛ አካባቢ የሚሰራ የሆነ አምልኮታዊ እና አንዳንድ ከአብርሃም ጋር ወይም ኢብራሂም ጋር የተያያዘ ከልጁም ጋር እስማኤል ጋር የተያያዙ ትውስታዎችን የሚሰራበት ነው። በፊቱ የሐጅ ስርዓቶች ላይ እስከ 5 ሚሊዮን አካባቢ እና ከዛ በላይ ሰዎች ሲሄዱ፣ በአሁኑ ዓመት ግን ከ10 ሺህ በላይ መሄድ የለበትም ተብሎ ተራርቀው እና ሌሎችም በአጠቃላይ የኮቪድ ስርጭትን የሚገታ በሆነ አይነት መልኩ ነው የተደረገው።
እንግዲህ እንደዛም ሆኖ ሰይጣን ሳይደበደብ አላመለጠም በዚህም ዓመት ነው የሚሉኝ።
አዎ ቢያንስ በ10 ሺህ ሰው ተደብድቧል፣ ሌጋሊ ማለት ነው ቁጥሩ። ከዛም በላይ ሊሆን ይችላል።
እሺ፣ በድጋሚ ኢድ ሙባረክ ኡስታዝ ጀማል በሽር። ለመላ ሙስሊም ምእመናንም እንደዚሁ መልካም በዓል እመኛለሁኝ በመላ ባልደረቦቼ ስም። አሁን እስቲ ወደ ተነሳንበት ጉዳይ ልሂድና ስለ ኢትዮጵያ የሰላምና የእድገት ማዕከል ትንሽ እንነጋገር። ምንድን ነው ይሄ ማዕከል? ለምን አሰባችሁት? ከሊቀመንበሩ ልነሳ፣ ከአቶ አቤል ጋሼ።
እግዜር ይስጥልኝ አቶ ሰለሞን። እንግዲህ ኢትዮጵያ ሰላምና እድገት ማዕከል ኢትዮጵያዊነትን ያማከለ የኢትዮጵያን ሰላምና እድገት ያማከለ ድርጅት ነው። የታሰበበት ምክንያት እንደ ኢትዮጵያውያን በተለይም ደግሞ በዚህ በዲያስፖራ ስንኖር የሀገራችን ነገር ሁልጊዜም ልባችን ውስጥ የሚፈልቅ ምንጭ ነው እና ሀገራችን ሰላሟ ይገደናል፣ የሀገራችን ሕዝብ እድገት ይገደናል። ደግሞም በጊዜውና ባለፉት ዓመታትን ዘመናትን ባለው ሁኔታ እውነተኛ ሰላም በሀገራችን አሳሳቢ ጉዳይ ስለሆነ እና በተለያዩ ምክንያቶች ፈተና ላይ ስላለ ሀገራችን፣ ያ ፈተና ደግሞ የእኛም ፈተና ስለሆነ በዚህ ጉዳይ ላይ ተጨንቀን አስበን ምንድን ነው ልናደርግ የምንችለው የሚለውን ሀሳብ የተቀደሰ ሀሳብ የምናሳልጥበት ፕሮግራም የቀረጽበት ነው። እንግዲህ በዘመናት ያየነው ነገር እዚህም በዲያስፖራ አገር ቤትም ኢትዮጵያን ለኢትዮጵያውያን ተነጋግረው ተግባብተው ችግሮችን የመፍታት የኖረ የጥንት ባህላችን ሆኖ ሳለ በቅርብ ጊዜ ግን የምናየው በተለያዩ ምክንያቶች በብሔረሰቦች መካከል የሚደረጉ በፖለቲካ ድርጅቶች መካከል የሚደረጉት መካከል ተነጋግሮ ተግባብቶ ዘላቂ ሰላምን በሚያመጣ መንገዱ የመምከር ነገር ፈተና ውስጥ እንደገባ ስላየ ነው። እንደ ሕዝብ እንደ ኢትዮጵያዊ አንድ ዙሪያ ከበን ልንነጋገር የምንችልበት ልዩነታችን እንዳልሆኑ
ሰውነታችንን አማክረን ሰው ክቡር ነውና ሁላችንም እርስ በርስ ተከባብረን ተነጋግረን ተስማምተን ስለ ሀገራችን ምን እንነጋገርበት አውድ ያስፈልገናል። ይህ የጎደለ ነገር ሆኖ ያየነው ነው። በትንሽና በጥቃቅም ምክንያቶች ወይም ደግሞ በተለያዩ ጎላ ያሉ ምክንያቶች ቢሆኑ ተነጋግሮ ተወያይቶ ችግሮችን መፍታት መቻል ይቻላል። ይሄ ደግሞ የኖርንበት ባህል ስለሆነ ይሄንን እንዴት ነው ልናደርግ የምንችለው ከሚል የመጣ አስተሳሰብ ነው። ይሄንንም ደግሞ ኢትዮጵያን ከተለያየ መልኩ ከተለያየ እምነት ዘርፍ ከተለያየ ብሔረሰቦች ተውጣጣን አንድ ላይ ሆነን የምንመክርበት አውድና ስርዓት ነው ይሄ ድርጅት። ይሄን ድርጅት ደግሞ እዚህ በዋሽንግተን ሜትሮ ኤሪያ ስናስበው አንድም እዚህ ዲያስፖራ ኮሚቴ ያለ ኢትዮጵያን እንደዚሁ እንደሚግባበት መንገድ የማሳለጥ ብሎም ደግሞ ግን ከዚህ በመንማረው ደግሞ ሀገራችን ውስጥ እንዴት ነው እንደዚህ ያለውን ነገር አብረን ከህዝባችን ጋር ልንሰራ የምንችልበት መንገድ አብረን የምንወያይበት መድረክ ይሆናል የሚለውን የምናይበት መድረክ ነው። ከፖለቲካ ነጻ የሆነ ከሃይማኖታዊ አስተሳሰብ ነጻ የሆነ ጠቅላላውኑ የሚሰራው እንዳልኩትኝ ሰውነትን አማክሎ ኢትዮጵያዊነትን አውዱ አድርጎ የሚሰራ የሚመካከር ማህበረሰብ ነው። ሰዎችን እኩልነት የሚያምን ሁሉንም የራስ ማንነቱ ተከብሮ ግን በጋራ አብረን የምንነጋገርበት አውድን ያማከለና ባለፉት ባሳየነው በቆየንበት ጊዜ በእውነትም ይህ ደግሞ ኢትዮጵያዊ ውርስ ቅርሳችን መሆኑን ለራሳችን የመሰከርንበት መሆኑን በትንሹም ቢሆን ለራሳችን ያንያየንበት ከመሆኑ አንጻር ወደፊት ራዕይ ነድፈን በጠቅላላው እዚህም ያለው ዲያስፖራ ኮሚቴ ወደ ሀገሩ የሚወስደው ነገር መልካም የሆነ ነገር እንዲሆን የምንወያይባቸው ሐሳቦች ደግሞ የሀገራችን የፖለቲካም በሌላም ጉዳይ የሚነሱ ጉዳዮች ውስጥ ፖዚቲቭ የሆነ ጥሩ የሆነ መልካም የሆነ አስተሳሰብን የሚያስፍና ሰዎች ቅን የሆነ የብርሃንን ንግግርና መግባባትን የሚፈጥሩበት ሁኔታ የሚያሳልጥ ድርጅት ነው ብዬ ብናገር ይገልጸዋል ብዬ አስባለሁ። ወንድሜ ጀማል ደግሞ በዚህ ላይ ይጨምርበት ይችላል።
እሺ ኡስታዝ ጀማል ካሉት የሚጨምሩት?
አዎ በአብዛኛው ተብሏል። ይህንንም አሁን የታሰበውን አይነት ሐሳብ ለማሳካት የኛ በቦርድም ደረጃ ይሁን በመስራችነት ደረጃ የተሰባሰበው ህዝብ ከተለያዩ አመለካከቶች ከተለያዩ አስተሳሰቦች ስብጥሩ እንዲኖር በደንብ ታስቦበት ተደርጓል። እናም ያ ነገር በደንብ የተሳካልን ይመስላል። ከዚሁ ብናይ እኔ እና ወንድሜ አቤል ጋርሺ አቤል ከቤተክርስቲያን ጋራ በተያያዘ አገልግሎት በመስጠት በጣም የሚታወቅ ወንድም ነው። እኔ ደግሞ ሙስሊሙ አካባቢ ላይ መስጊዶችና ኢስላሚክ ሴንተር አካባቢ ላይ ተሰራለሁኝ። ሌሎች እህቶቻችን ወንድሞቻችን አብረው የሚሰሩት ደግሞ ከተለያየ እንደዛው አንግል የሚሰሩ ናቸው። በአብዛኛው የሰላሙ አቅጣጫው ተብሏል። በሌላው በእኛው የመስረታው ሂደት ላይ ስንወያይ ከተጠቀሱትና ወሳኝ ለድርጅታችን ትልቅ እንደ ቪዥን እና እንደ ትልቅ ዓላማ ተደርገው ከተቀመጡት ነገሮች ሰላምን በጣም ከሚያረጋግጡና ከሰላም ጋር በጣም ትልቅ የሆነ ቁርኝት ካላቸው ነገሮች አንዱ ድህነትን መዋጋት፣ በአጠቃላይ እድገትና ብልጽግና የሚባለው ነገር ምን ያህል ትልቅ አስተዋጽኦ እንዳለው በማሰብ በእድገትና ሰላምን በሚያመጡ ሌሎች የልማት ጉዳይ ላይ እጃችን ቢኖር በሚል ነው አንደኛው የልማት ጉዳይ ውስጥ ያስገባንበት ማለት ነው። ስለዚህ ነው ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ያልነውና እነዛን ነገሮች ለማምጣት የተለያዩ የእርዳታ ጉዳዮች ውስጥ በአጠቃላይ ከልማት ጋር የተያዙና ለሰላም አጋዥ የሆኑ ጉዳዮች ውስጥም የተወሰኑ እንቅስቃሴዎች እንደምናደርግ ያው ታሳቢ ሆኖ የገባ ነው ማለት ነው።
አመሰግናለሁ ኡስታዝ። እንደዚሁም አቶ አቤል በቅርቡ በሃጫሉ ግድያ ምክንያት የተነሳውን ሁኔታ በገለጻችሁበት ባብራራችሁበትና ሐዘናችሁንም በገለጻችሁበት ደብዳቤ ላይ ደብዳቤውን ስትዘጉ ያሰፈራችኋቸው ከፍ ያሉ ቃላት ናቸው። ራእያችሁን ጠቅላላ አድርጎ የሚያሳይ ይመስላል። የኢትዮጵያ ሕዝቦች ተልእኳቸው አድርገው የዘረጉትን ሰላምን የማስፈንና እድገትን የማራመድ ትልም ማንኛውም የነፍሰ ገዳይና አሸባሪ ድርጊት ሊገታው አይችልም። እንደ ሁልጊዜው ኢትዮጵያውያን ከፊታቸው የሚጋርጠውን ማንኛውንም ጨለማ አልፈው በሰላምና በእድገት ጎዳና መራመድ የሚችሉ መሆናቸውን ያረጋግጣሉ። በእርግጥም ኢትዮጵያ የሰላም ምድር ትሆናለች ብላችሁ ነው የዘጋችሁት። አሁን ባለው ሁኔታ ኢትዮጵያ ውስጥ ይህንን ያህል የሰፋ ነው ባይባልም ግን አሳሳቢ የሆነ የሐሳብ መከፋፈል የመረባበሽ ሁኔታ ይታያል። ይሄ ደግሞ በውጭም ባለው ኢትዮጵያዊ መካከል ሲንጸባረቅ ይስተዋላል። ለመሆኑ ምንድነው እንዲህ አይነት ከፍ ያለ ራዕይ እንድታንጸባርቁ ተስፋ የሰጣችሁ? ከየት አመጣችሁት?
እንግዲህ ሁለት መሰረታዊ ነገሮች አሉ። አንድ ኢትዮጵያ በምንም ነገር ምትለወጥ አይደለችም። በዘላቂነት የመኖሯ ነገር እንደ ራዕይ የሚያስቀምጠው ሳይሆን የኖረና ያለ የታደመ እውነታችን ነው። እንደ ሀገር እንደ ህዝብ ቀጥለናል። ከብዙ ፈተና ከብዙ ችግር ወጥተናል። እነዚህን ፈተናዎች መውጣታችን ነገንም ደግሞ በብርሃን እንድናስብና መልካም ነገር ነገ ሊመጣ እንደሚችል ከፊታችን ያስቀምጠናል። ሌላው በህዝባችን የኖረ አብሮ የመኖር እና ችግሮች ሲገጥሙት በጋራ የመፍታትን ባህልና ስርዓት ያለው ህዝብ መሆኑንም እናምናለን። ዛሬ በውስጥ በኩል ያለን ፈተና ነው። ከውጭ ኃይላት ተጠናክረው የመጡብን ጊዜ ህዝብ በአንድ ልብ መክሮ በአንድ ቃል ተናግሮ ኃይለኛ የሆነ የጣሊያን ጦር ሲመጣ ኢትዮጵያዊነቱን አስቦ ሀገርን አስቀድሞ ሀገር ስትኖር ነው ሁላችን የምትኖር የሚለውን አስቀድሞ ድልን ተቀናጅቶ ለራሱ ብቻ አይደለም ለጥቁር ህዝብ ሁሉ ምልክት የሆነ ውጤትን ያመጣ ህዝብ ነው። እንደዚህ ያለ ታሪክ ያለው ህዝብ ነው። በተለያየም ጊዜ ደግሞ እንዲሁ በመካከሉ ችግሮች ሲመጡ ደግሞ ከፍተኛ የሆኑ የመንፈሳዊ እሴቶችን ይዞ እርስ በርሱ እየተመካከረ በይቅርት ምንተ እግዚአብሔር እየተግባባ በህግ አምላክ ስርዓት እየተገዛ በዚህ አይነት አብሮ መኖርን ያሳለጠ ህዝብ ነው። የተዋለደ የተጋባ ህዝብ ነው። ከዚህ ውስጥ ያለን የምናውቀው ነገር ምንም እንኳ ጨለማ ቢመጣ ይሄንን የጨለማውን መንፈስ ገፈን ተግባብተን ተነጋግረን ይቅርታን በመካከላችን አስፍነን ሰላምን እንደገና ልንጨብጣትና ለህዝባችን እውን ሊሆን ይችላል የሚለውን ነገር ተስፋ ልንቆርጥበት የሚገባ ነገር አለ። ከሰራን ደግሞ አብረን ከሆንን በሰከነ መንፈስ ከተመካከል ይህንን ሁኔታ ልናገኝ የማንችልበት ሁኔታ የለም ብለን እናስባለን፣ እናምናለን። በተለይም በዚህ ስብስብ ውስጥ የመጣን ብዙዎቻችን ይህንን የምናምንበት የሚያውቁም ከመሆኑ ባሻገር ኢትዮጵያውያን እንድምታም ነው። የጥቂቶችን ብቻ ሳይሆን ኢትዮጵያውያን መግባባትን የሚያውቁ መነጋገርን የሚያውቁ ከተለያየ ሃይማኖት መጥተው ተጋብተው ተዋልደው እንደ እምነታቸው እንኳ አንድ ቤት ውስጥ ሊኖር የሚችል በጣም ትዕግስተኛና መልካም ቅን ህዝብ ነው እና የምንነጋገረው ስለ ሳይለንት ማጆሪቲ ነው እንችላለን። 95%ን ህዝብ የምናውቀውን አርሶ በሌው ለፍቶ ጥሮ ግሮ የሚያድረውን ህዝብ ነው የምናገረው። የኢትዮጵያውያን
ድምፁ የማይሰማውን የበዛውን ህዝብ ማለት ነው። ሳይለንት ማጆሪቲ
የበዛውን ህዝብ። አዎ፣ የኢትዮጵያና የኢትዮጵያን እድል በጥቂቶች ኤሊት ፖለቲከኞች መለካት የለበትም። ህዝቡ እኮ በተለያየ ቦታ በተለያየ አቅጣጫ ከብት አርቢው በተለያየ መንገድ የተለያየ ውሃ ወይም ደግሞ ሪሶርሱን ተካፍሎ ገበሬው በተለያየ ድንበር በጋራ ቦታ አብሮ ነጋዴው እንደዚሁ ምሁሩም ከተሜውም ደግሞ አዲስ አበባ 5 ሚሊዮን ህዝብ ይኖራል። ግን አንድ ህዝብ እንደሚኖር ያክል ነው ሰው ተሳስቦ ተግባብቶ ተሳስቦ የሚኖረው። ይሄንን በዓልና ስርዓት የለመደ ህዝብ ዛሬም ሰላም ሊርቀው አይገባም። እና ለዚያም ነው የ99% የጋ የ100 ሚሊዮን ህዝብ በጥቂት የፖለቲከኞች አስተሳሰብና የተሳሳተ አይነት አመለካከት ሰላምን እንደማያገኝ አድርጎ ሊቆጠር አይገባም። ህዝቡ የሰላም ህዝብ ነው። ህዝቡ የመግባባት ህዝብ ነው። ህዝቡ እርቅንና ይቅርታ መንተ እግዚአብሔርን በሃይማኖቱ ተከባብሮ የሚኖር ህዝብ ነው። ይሄ ደግሞ ለትላንትና አይባላለም፣ ከዘመናት በፊት እምነቶች ተከባብሮ የሚኖርበት ነው። ይሄ ወንድሜ ኡስታዝ ጀማል ሊያስተምረን ይችላል የፈርስት ሂጅራን አመጣጥ። ከዚያን ጊዜ ጀምሮ የእስልምና ሃይማኖት ኢትዮጵያ የከበረ ነው። ያ ደግሞ ለዘመናት ነው። ዛሬ በቁጥር እንደዚሁ በሚሊዮኖች የሚኖር እምነት ያለው ነው። ኦርቶዶክስም እንደዚህ ነው፣ ፕሮቴስታንቱም እንደዚህ ነው፣ ካቶሊኩም ተግባብቶ የሚኖር ህዝብ ነው። በእምነት በተለያየ ብሔረሰብም ደረጃም ቢሆን እንዲሁ የተጋባ የተዋለደ ኢትዮጵያዊነት መልኩ የሆነ ህዝብ ስለሆነ ሰላም ራዕዩ ናት። ደግሞ ይች ራዕይ የምትገኝ ራዕይና ሊያመጣትም የሚችል ነው። ህዝቡን ግን ወደ መልካሙ መንገድ ወደ ብርሃኑ የማሳየት ነገር ያስፈልጋል።
አቶ አቤል ጋሼና ኡስታዝ ጀማል በሽር የኢትዮጵያ የሰላምና የእድገት ማዕከል መሪዎች ናቸው። ውይይታችን በሌላ ምሽት ይቀጥላል። ሙሉን ዌብሳይታችንና ማህበራዊ ገጾቻችን ላይ እናሰፍራለን። ለዛሬ አመሰግናቸዋለሁ። ለመሰነባበት ጥቂት ሙዚቃ ልጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብራችሁን ስለቆያችሁ በመላ ባልደረቦቻችን ስም ከልብ አመሰግናለሁ። እባክዎ ከኮሮና ቫይረስ ራስዎን መጠበቅ አይዘናጉ። መታጠብ፣ አፍና አፍንጫን መሸፈን፣ አለመጠጋጋት የዕለት እና የአሁን መመሪያዎች ይሁኑ። ሰላም ጤና ይስጥልን።
በደህና ደሩ።
Abalam lemonade, abalam lemonade, jember otam jawam tansara kunane.